ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ የሰኞ የሐምሌ 2 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምስጢረ ጥምቀት የተቀበሉ ብዙ ሰዎች እግዚአብሔር የለሽ የሚያስመስል ሕይወት በመኖር ላይ ይገኛሉ ማለታቸው መገለጹን፣ የላምፔዱሳ ደሴት ነዋሪዎች ከዛሬ 5 ዓመት በፊት የተደረገውን የርዕሰ ሊቃነ ጳጳሳት ፍራንቺስኮስን ሐዋርያዊ ጉብኝት በማስታወስ የወንጌል ሕይወት ምቾት ያለበት ባይሆንም ሕያው መሆኑን መናገራቸውን፣ 19ኛውን የምሥራቅ አፍሪቃ የካቶሊክ ጳጳሳት ጉባኤዎች ኅብረት ጉባኤን በማስመልከት ከኢትዮጵያ ካቶሊካዊት ቤተ ክርስቲያን የተሰጠ መግለጫ፣ እነዚህን ዜናዎች በቅደም ተከተል በዛሬው ዕለት ዝግጅታችን ወደ እናንተ አድማጮቻችን የምናደርሳቸው ይሆናሉ። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ የምንጋብዛችሁ የሥራ ባልደረባዬ መብራቱ ኃይለ ጊዮርጊስና የዕለቱ አስተናጋጃችሁ እኔው ዮሐንስ መኮንን ነኝ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትናንትናው ዕለት እሁድ ሐምሌ 1 ቀን 2010 ዓ ም በቫቲካን ከተማ በሚገኘው በቅዱስ ጴጥሮስ አደባባይ ላይ ከተሰበሰቡት ምዕመናንና የሀገር ጎብኚዎች ጋር የብሥራተ ገብርኤል ጸሎት አቅርበዋል። ቅዱስነታቸው በዚህን ወቅት ምስጢረ ጥምቀት የተቀበሉ ብዙ ሰዎች እግዚአብሔር የለሽ የሚመስል ሕይወት በመኖር ላይ ይገኛሉ ማለታቸው ተገለጸ። የርዕሰ ሊቃነ ጳጳሳት ፍራንቺስኮስን መልእክት ሙሉ ይዘት መብራቱ ኃይለ ጊዮርጊስ ተርጉሞ እንደሚከተለው አቅርቦታል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ምስጢረ ጥምቀት የተቀበሉ ብዙ ሰዎች እግዚአብሔር እንደሌለ የሚመስል ሕይወት በመኖር ላይ ይገኛሉ ማለታቸው ተገለጸ። ቅዱስነታቸው ይህንን የተናገሩት በትላንትናው ዕለት ማለትም በሐምሌ 1 2010 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ከማርቆስ ወንጌል ከምዕራፍ 6 ከቁጥር 1 እስከ 6 ላይ ተወስዶ በተነበበውና ነቢይ በገዛ አገሩ አይከበርም በሚል ርዕስ በቀረበው የዕለቱ ቅዱስ ወንጌል ላይ መሠረቱን ያደረገ እንደነበረ ለመረዳት የተቻለ ሲሆን፣ እግዚአብሔር የእያንዳንዱን የሰው ልጆች ዕቅድ ይቀይራል፣ ሁልጊዜም ከእርሱ ጋር እንድንወያይ ይጋብዘናል ካሉ በኋላ አካላዊ መገለጫዎችን ብቻ መጠቀም በቂ እንዳልሆነ ጠቅሰው በእውነተኛ ልብ ወደ ኢየሱስ መቅረብና ለቃሉ ታማኝ መሆን ያስፈልጋል ማለታቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በትላንትናው ዕለት ማለትም በሐምሌ 1 2010 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን አስተንትኖ ሙሉ ይዘቱን እንደሚከተለው እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. L'odierna pagina evangelica presenta Gesù che ritorna a Nazaret e di sabato si mette a insegnare nella sinagoga.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ዕለት የተነበበልን ቅዱስ ወንጌል ኢየሱስ ወደ ናዝሬት መመለሱንና በሰንበት ቀን በመኩራብ ማስተማር መጀመሩን ይገልጻል። በዚያም እንደደረሰ በየመንደሩና በየሰፈሩ እየተዘዋወረ ማስተማር ጀመረ። ከዚያም በኋላ በፍጹም ወደ ገዛ ሀገሩ ተመልሶ አያውቅም። ስለዚህ በዛ ሀገር የሚኖሩ መላው ሕዝብ ይህንን የሕዝብ ልጅ ለማዳመጥ የወጡ ሲሆን ይህም ጥበበኛ ጌታ እንደሆነና በኃይሉ እንደሚፈውስ የሚገልጽ ዜና በገሊላና ከዚያም ባሻገር ባሉት ሀገራት ውስጥ ተሰማ። ይህ ጉዳይ እንደ ስኬት ሊታይ የሚችል ጉዳይ ቢሆንም ቅሉ ኢየሱስ ከዚህ የበለጠ እጅግ አስገራሚ ነገር ማከናወን ግን አልቻለም። ጥቂት የሚባሉ ሰዎችን ብቻ ነበር የፈወሰው። ወንጌላዊው ቅዱስ ማርቆስ የዚያን ዕለት ተለዋዋጭነት በዝርዝር ይገልጻል። የናዝሬት ሰዎች በቅድሚያ ኢየሱስን አዳመጡት፣ ከዚያም በኋላ በጣም ተደነቁ። ከዚያም በኋላ ግራ በተጋባው ስሜት እንዲህ በማለት ጥያቄ ያነሳሉ። ይህ ሰው እነዚህን ነገሮች ከየት አገኛቸው? ይህ የተሰጠው ጥበብ ምንድነው? ደግሞም እነዚህ ድንቅ የሆኑ ተአምራት እንዴት በእጁ ሊፈጸሙ ቻሉ? ይህ የማርያምና የአናጢው የዮሴፍ ልጅ አይደለምን? ያዕቆብና ይሁዳ ስምዖንም ወንድሞቹ አይደሉምን? ከዚህ የተነሳ ተሰናከሉ ይለናል። በመሆኑም ኢየሱስ ምሳሌያዊ በሆነ አገላለጽ ነቢይ የማይከበረው በገዛ ሀገሩ በዘመዶቹ መካከልና በቤተሰቡ ዘንድ ብቻ ነው በማለት መደምደሚያ ላይ ይደርሳል። የኢየሱስ ሀገር ዜጎች እንዴት ነው ከመደነቅ ወደ አለማመን ሊሻገሩ የቻሉት ብለን ራሳችንን ልንጠይቅ ይገባል። በኢየሱስ ትሁት በሆነ አወላለዱና አሁን ካለው ከፍተኛ አቅም መካከል ያለውን ልዩነት በማነጻጸር አንድ አናጺ የነበረ ያልተማረ ሰው ከተማሩ ከጸሐፍት በላይ ማስተማሩና ተአምር በመስራቱ ግራ ይጋባሉ። ለእውነታው ራሳቸውን ከማዘጋጀትና ራሳቸውን ከመክፈት ይልቅ ይሰናከላሉ። በናዝሬት ሰዎች ዘንድ እግዚአብሔር በጣም ትልቅ የሆነ ነገር በመሆኑ የተነሳ ራሱን እንዲህ ዝቅ አድርጎ በአንድ ተራ በሆነ ሰው አማካይነት እንዲህ ይናገራል የሚል ግምት አልነበራቸውም። ይህም ቃል ሥጋ የሆነበትን ምስጢር እንዲሰናከሉ አደረጋቸው። እግዚአብሔር ሥጋ የለበሰበት፣ እንደ ሰው ማሰብ የጀመረበት፣ የሰው እጅን ተጠቅሞ መሥራትና መንቀሳቀስ በጀመረበት፣ በሰው ልብ በመውደዱ እንደ ማንኛውም ሰው የሚጥር የሚተጋ እግዚአብሔር በመሆኑ ልክ እንዳንዳንዳችን የሚበላና የሚተኛ በመሆኑ ይህ ጉዳይ ለነርሱ ግራ የሚያጋባና አስከፊ የነበረ ክስተት ነበር። የእግዚአብሔር ልጅ እያንዳንዱን የሰው ልጅ እቅድ ይሽራል። የኢየሱስን እግር ያጠቡት ሐዋርያት አልነበሩም፣ ነገር ግን የሐዋርያቱን እግር ያጠበው ኢየሱስ ራሱ ነበር እንጂ። ይህ ጉዳይ ለነርሱ መሰናክል ሆነባቸው፣ እንዳያምኑም አደረጋቸው። ይህ ጉዳይ በዚያን ጊዜ ተፈጽሞ ያለፈ ጉዳይ ብቻ ሳይሆን ነገር ግን በሁሉም ዘመናት ውስጥ ዛሬም ቢሆን በተመሳሳይ መልኩ እየተፈጸመ የሚገኝ ጉዳይ ነው። ኢየሱስ ያደረጋቸው ለውጦች ትላንትናና ዛሬ የእርሱ ተከታዮች ለሆኑት ሁሉ ለግለሰብና ለማኅበረሰብ ማረጋገጫ ይሰጣሉ። እንዲያውም በእኛ ዘመን እውነታን እንዳንቀበል የሚከለክለን ጭፍን ጥላቻን እንድንመለከት ያግዘናል። ግን ዛሬ ጌታ በትሕትናና በትዕግሥት የማዳመጥና የመጠበቅ ዝንባሌን እንድንከተል ይጋብዘናል። ምክንያቱም የእግዚአብሔር ጸጋ እኛ ከምንጠብቀውና በምንገምተው መልኩ ሳይሆን የሚሰጠን በተደጋጋሚ በሚያስደንቅ መልኩ በሚያስደንቅ መንገድ ራሱን ለእኛ ስለሚያቀርብ ነው። ለምሳሌ ስለ የካልካታዋ እማሆይ ትሬዛ እናስብ። በጣም ዝቅ ያሉ እማሆይ ነበሩ። ማንም ሰው ቤሳቤስቲኒ አይሰጣቸውም ነበር። እርሳቸው ግን በየመንገዱ እንዲሞቱ የተተውትን ሰዎች ለመፈለግ በየጎዳናው ላይ ይዘዋወሩ ነበር። እኚህ ምስኪንና ትንሽ የሆኑ እማሆይ በጸሎት ኃይልና በተግባራቸው ድንቅ የሆኑ ነገሮችን ፈጽመው አልፈዋል። የአንድ ትንሽ እማሆይ ተግባር ቤተ ክርስቲያን የምታከናውነውን የፍቅር ሥራዎች በከፍተኛ ደረጃ ማሻሻያ እንድታደርግበት አስችሏታል። አሁን ባለንበት ዘመን የተከሰተ ተምሳሌታዊ ተግባር ነው። አምላክ ጭፍን የሆነ ጥላቻን አይቀበልም። እኛን ለመገናኘት የሚመጡትን መለኮታዊ እውነቶችን ለመቀበል ልባችንንና አእምሮአችንን ለመክፈት ጥረት ማድረግ አለብን። እምነት እንዲኖረን የሚያመለክት ተግባር ነው። እምነት ማጣት ደግሞ የእግዚአብሔርን ጸጋ እንዳንቀበል እንቅፋት ይሆናል። ምስጢረ ጥምቀት የተቀበሉ ብዙ ሰዎች የሚኖሩት ሕይወት ልክ ኢየሱስ እንዳልነበረ የሚያሳይ ዐይነት ሕይወት ነው። ወግና ሥርዓት ብቻ ይጠብቃሉ፣ ነገር ግን ሕይወታቸውን ለኢየሱስና ለቅዱስ ወንጌል ያላቸውን እውነተኛ ታማኝነት በፍጹም አያንጸባርቅም። እያንዳንዱ ክርስቲያን እኛ ሁላችን እነዚህን መሠረታዊ የሆኑ ከኢየሱስ ጋር ያለንን ትስስር እንድናጠናክር የሚያደርጉንን የአሰራር ክህሎቶች ላይ ከፍተኛ የሆነ ትኩረት ማድረግ ይኖርብናል። በሕይወታችን በአኗኗራችን ልንመሰክር ይገባል። የዚህም ተግባር መሪ ሊሆን የሚገባው ደግሞ ሁል ጊዜም የበጎ አድራጎት ተግባር ማከናወን ያስፈልጋል። በእመቤታችን በቅድስት ድንግል ማርያም አማላጅነት ጌታ የደነደነ ልባችንን እንዲያለሰልስልንና አእምሮአችንን በጥንቃቄ በመመልከት ለእርሱ ጸጋ መክፈት የምንችልበትን ለእውነትና ለወንጌላዊ መልካም ተልእኮና ለምሕረት ጸጋ ራሳችንን ማዘጋጀት እንችል ዘንድ ጸጋውን እንዲሰጠን በዚህም ጸጋ ታግዘን ማንንም ሳናገል ለሁሉም ሰዎች ተደራሽ እንድንሆን እንዲረዳን ልንማጸነው ይገባል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በሐምሌ 1 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች በዕለቱ ቅዱስ ወንጌል ላይ ተመርኩዘው ያደረጉትን የወንጌል አስተንትኖ ሙሉ ይዘት ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የላምፔዱሳ ደሴት ነዋሪዎች የርዕሰ ሊቃነ ጳጳሳት ፍራንቼስኮስን ሐዋርያዊ ጉብኝት አምስተኛ ዓመት በማስታወስ የወንጌል ሕይወት ምቾት ያለበት ባይሆንም ነገር ግን ሕያው መሆኑን ተናገሩ። ከአምስት ዓመታት በፊት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የደቡብ ኢጣሊያ ግዛት ወደ ሆነችው ወደ ላምፔዱሳ ደሴት በመሄድ የመጀመሪያቸው የሆነውን ሐዋርያዊ ጉብኝት ማድረጋቸው ይታወቃል። በርካታ የአፍሪቃ ስደተኞች ወደ አውሮጳ ለመግባት የሚያደርጉትን አስቸጋሪና አደገኛ የባህር ጉዞን ጨርሰው መጀመሪያ ከሚረግጧቸው የኢጣሊያ ደሴቶች መካከል ይህች ላምፔዱሳ የተሰኘች ደሴት መሆኗ ይታወቃል። በጊዜው ወደዚህች ደሴት የሚደርሱ በቁጥር በርካታ የሆኑ ስደተኞችን ተቀብሎ ማስተናገድ ለደሴቲቱ ነዋሪዎች ከአቅማቸው በላይ ሆኖ እንደቆየ ይታወሳል። ይህ በሆነበት ወቅት የተደረገው የርዕሰ ሊቃነ ጳጳሳት ፍራንቼስኮስ ሐዋርያዊ ጉብኝት ለኢጣሊያ ሕዝብና ለአውሮጳው ኅብረት የስደተኞችን ሥቃይ ለመጋራት የተደረገ ጉብኝት እንደነበር ይታወሳል። ይህን የርዕሰ ሊቃነ ጳጳሳት ፍራንቼስኮስን ሐዋርያዊ ጉብኝት ከአምስት ዓመት በኋላ ያስታወሱት የደሴቲቱ ቆሞስ ክቡር አባ ካርሜሎ ላማርጋ በቃለ ምልልሳቸው ወቅት እንደገለጹት በሜዲትራኒያን ባሕር የምትገኝ የላምፔዱሳ ደሴት በየቀኑ በቁጥር በርካታ የሆኑ ስደተኞችን እንደምትቀበል አስታውሰው ይህች ደሴት ሕፃናትንና እናቶችን ጨምሮ ብዙ የባሕር ላይ ተጓዥ ስደተኞች ሕይወታቸውን ያጡባት መከራን የቀመሱባት እንደሆነች የምትታወቅ ብትሆንም በሕይወት የተረፉትን ተቀብላ በማስተናገድ ነፍስ እንዲዘሩ የተቻላትን ሁሉ ያደረገች ደሴት እንደሆነችም ገልጸዋል። ያንን ከባድ ፈተና ለማለፍ እግዚአብሔር ለሰጣቸው ኃይል የአርጀንቱ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፍራንቸስኮስ ሞንቴኔግሮ በተገኙበት የምስጋና መሥዋዕተ ቅዳሴን አቅርበዋል። ከ2008 ዓመተ ምሕረት ወዲህ የላምፔዱሳ ደሴት ቆሞስ ሆነው የተሾሙት ክቡር አባ ካርሜሎ ላማርጋ ከአምስት ዓመታት በፊት የስፍራው ቆሞስ ሆነው ባያገለግሉም ለስደተኞች ይደረግ የነበረውን አቀባበልና አገልግሎት እንዲሁም የነዋሪዎቹን ቸርነት በሚገባ ያውቁና ይከታተሉ እንደነበር ክቡር አባ ካርሜሎ ተናግረዋል። አባ ካርሜሎ በማከልም በወቅቱ የተደረገው የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሐዋርያዊ ጉብኝት ለስደተኞች የሚደረገው አቀባበልና መስተንግዶ ተጠናክሮ እንዲቀጥል ድጋፍ መሆኑን አስረድተው በወቅቱ ያስተላለፉት መልእክት ብርታትን በመስጠት ደሴቲቱ በሞት አደጋ የሚገኙትን ስደተኞች በመቀበል ከሞት አፋፍ ላይ በማውጣት የምትታወቅ እንድትሆን አድርጓታል ብለዋል። በኢጣሊያ ፖለቲካ የስደተኞችን ጉዳይ አስመልክተው የሚነሱ ውይይቶች ቀዳሚ ስፍራን የያዙ እንደሆነ ቢታወቅም ከቅርብ ዓመታት ወዲህ ወደዚች ደሴት ለሚገቡ ስደተኞች የሚቀርብ የአስቸኳይ እርዳታ አሰጣጥና የስደተኞችን አቀባበል በተመለከተ ብዙም አይሰማም ብለዋል። ይህን በማስመልከት ክቡር አባ ካርሜሎ ሲገልጹ በእርግጥም ከቱኒዚያና ከሊቢያ ተነስተው ወደ ላምፔዱሳ ደሴት የሚደርሱ የስደተኞች ቁጥር መቀነሱ ቢስተዋልም ቆይታቸው ለአጭር ጊዜ ብቻ ነው ብለዋል። ቢሆንም የደሴቲቱ ነዋሪዎች የሚቀበሏቸው ስደተኞች የባህር ላይ ጉዞን አቋርጠው በሕይወት ወደ ደሴቲቱ ሲደርሱ የሚያሳዩት ደስታንና ሕይወታቸውን ላጡት ዘመዶቻቸው ወይም ጓደኞቻቸው የሚያሳዩትን ሐዘን መጋራት ለደሴቲቱ ነዋሪዎች ዕለታዊ የሕይወት ልምዳቸው ነው ብለዋል። ክቡር አባ ካርሜሎ ይህን ገጠመኝ ከገለጹ በኋላ ስለ ሐዋርያዊ አገልግሎታቸው ሲናገሩ ቀዳሚ ሥራቸው የወንጌልን የምሥራች መመስከር ሲሆን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ ላምፔዱሳ ደሴት ባደረጉት ሐዋርያዊ ጉብኝት ወቅት እንደተናገሩት በስደት ለሚሰቃዩ ነፍሳት የሚያስፈልገውን መንፈሳዊ እንክብካቤን መስጠት ያስፈልጋል ብለዋል። ነገር ግን አንዳንድ ጊዜ ይህን ግዴታችንን በመርሳት በተግባር ሳንፈጽም እንቀራለን ብለዋል። የላምፔዱሳ ደሴት ቆሞስ የሆኑት ክቡር አባ ካርሜሎ በመጨረሻም የላምፔዱሳ ደሴት ከምታስተናግደው የስደተኞች ቁጥር ጋር ስትታይ በጣም ትንሽ ብትሆንም በደሴቲቱ ለሚስተናገዱት ስደተኞች በምናቀርበው ድጋፍ ለኢጣሊያ ሕዝብና ለተቀረው ዓለምም መልካም ምሳሌ ሆነው እንደተገኙ ገልጸዋል። የደሴቲቱ ምዕመናን ከሌሎች እምነት ተከታዮች ጋር በመሆን ኃላፊነታቸውን በቃል ብቻ ሳይሆን በተግባር ለመግለጽ ቆርጠው ተነስተዋል ብለዋል። 19ኛውን የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት ጉባኤን በማስመልከት የኢትዮጵያ ካቶሊካዊት ቤተ ክርስቲያን መግለጫ አውጥታለች። መብራቱ ኃይለ ጊዮርጊስ እንደሚከተለው አንብቦታል።
19ኛውን የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት ጉባኤን በማስመልከት ከኢትዮጵያ ካቶሊካዊት ቤተ ክርስቲያን የተሰጠ መግለጫ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን 19ኛውን የምስራቅ አፍሪካ ጳጳሳት ጉባኤዎች ኅብረት አሜሴያ ከሐምሌ 6 እስከ ሐምሌ 16 2010 ዓ.ም በአዲስ አበባ ለመጀመሪያ ጊዜ ታስተናግዳለች። የመክፈቻ ሥነ ሥርዓቱ በሐምሌ 8 ከጠዋቱ 3 ሰዓት ጀምሮ በሚሊኒየም አዳራሽ ከቅድስት መንበር ቫቲካን የርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ፍራንቸስኮስ ተወካይና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ከፍተኛ የመንግሥት ኃላፊዎች በክብር እንግድነት እንዲሁም በሺዎች የሚቆጠሩ ምዕመናን በተገኙበት የሚደረግ ሲሆን ጉባኤውም በተባበሩት መንግሥታት የአፍሪካ ኢኮኖሚ ኮሚሽን የመሰብሰቢያ አዳራሽ በቀጣዮቹ ቀናት ይካሄዳል። የምሥራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት 9 አባል ሀገራት ያሉ ሲሆን እነርሱም ኢትዮጵያ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ዛምቢያና ማላዊ ሲሆኑ ሶማሊያና ጅቡቲ ደግሞ ተባባሪ አባላት ናቸው። ከ300 በላይ የሚሆኑ ጳጳሳት፣ ካህናት፣ ገዳማውያንና ገዳማውያት፣ ምእመናንና የአጋር ድርጅቶች ፕሬዝደንቶች ከምስራቅ አፍሪካና ከተለያዩ የዓለማችን ክፍሎች በጉባኤው ላይ ለመሳተፍ ወደ ኢትዮጵያ እንደሚመጡ ይታወቃል። የዚህ የ19ኛው ጉባኤ መሪ ቃል በእግዚአብሔር ላይ የተመሰረተ ሕያው ብዝሃነት፣ ሰባዊ ክብርና ሰላማዊ አንድነት ለምስራቅ አፍሪካ ሀገራት የሚል ነው። የሰው ልጆች በዘር፣ በቋንቋ፣ በቀለም መለያየት ታላቅ የእግዚአብሔር የፍጥረት ሥራ ጥበብ መገለጫ ነው። ሁላችንም እግዚአብሔር በአምሳሉ የፈጠረን ሲሆን ልዩነታችንም ከፈጣሪያችን ያገኘነው ነው። ነገር ግን ይህን ልዩነት መነሻ በማድረግ በተለያዩ የምስራቅ አፍሪካ ክፍሎች ግጭቶች ተነስተው ንብረት ይወድማል፣ ብዙ ሰዎች ይፈናቀላሉ፣ የብዙ ሰዎች ሕይወት ይጠፋል። ልዩነታችን እርስ በእርስ የምንማማርበት ከመሆን ፈንታ የጥላቻ ምክንያት ሲሆን ይታያል። የምስራቅ አፍሪካ ካቶሊክ ጳጳሳትም ይህንን አርዕስት ለጉባኤያቸው መሪ ቃል አድርገው የመረጡት በዚህ ወቅት በአህጉራችን በተለይም በምስራቅ አፍሪካ ቀጠና ሕዝቦች ውብ የሆነውን ብዝሃነታችን የእግዚአብሔር ስጦታ እንደሆነ ተገንዝበው በእግዚአብሔር ላይ የተመሠረተ የሰው ልጆችን ሁሉ ክብር የጠበቀ ሰላማዊ አንድነት እንዲኖር በተለይ ካቶሊክ ቤተ ክርስቲያን ምን መሥራት አለባት በሚል ዙሪያ ለመወያየትና መፍትሄ ለማምጣት በማሰብ ነው። በተለይም የካቶሊክ ቤተ ክርስቲያን ከሌሎች የእምነት ተቋማት ጋር ከመንግሥትና ከአፍሪካ ኅብረት ጋርም በመተባበር በጋራ እንዴት መሥራት እንዳለባት በዚህ ጉባኤ ይወያያሉ። 19ኛው የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት ጉባኤ ለቀጣዮቹ 4 ዓመታት በምስራቅ አፍሪካ የምትገኘው የካቶሊክ ቤተ ክርስቲያን ለምታከናውናቸው ሐዋርያዊና ማኅበራዊ ሥራዎች ብዝሃነትን በተገቢው መንገድ ማስተናገድ እንዲቻል አቅጣጫ የምታሳይበትና ጳጳሳት ልዩ ልዩ ውሳኔዎች የሚያስተላልፉበትም ጭምር እንደመሆኑ መጠን በምስራቅ አፍሪካ ያሉ ነባራዊ ሁኔታዎች በግልጽ የሚዳስሱ ጥናታዊ ጽሑፎች በሊቃውንት ይቀርባሉ። ወጣቶችና ልዩ ልዩ የኅብረተሰብ ክፍሎች ተወካዮች ትኩረት ሊሰጣቸው ይገባል የሚሏቸውን ጉዳዮች ለውይይት ያቀርባሉ፣ የመፍትሔ ሐሳቦችንም ያካፍላሉ። በተለይም የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የሆኑት የብፁዕ ወቅዱስ አቡነ ፍራንቸስኮስ ተወካይ ከቅድስት መንበር ቫቲካን በመምጣት በጉባኤው ስለሚሳተፉ በሚተላለፉት ውሳኔዎች ውስጥ ሁሉ የርዕሰ ሊቃነ ጳጳሳት ቡራኬ ይኖራል። በተለይም በቅርቡ ርዕሰ ሊቃነ ጳጳሳት ስለ አገራችን ኢትዮጵያና ስለ ጎረቤት አገር ኤርትራ ሰላማዊ ግንኙነት በቅዱስ ጴጥሮስ አደባባይ ጸሎት ያደረሱ ሲሆን ይህንን የሰላም ግንባታ ጥረት በተመለከተ የእርሳቸው ልዩ መልእክትና ቡራኬ ይኖራል። እንደሚታወቀው በቀጠናችን በተለያዩ ምክንያቶች ግጭቶች ሲፈጠሩ ቤተ ክርስቲያናችን ከሕዝብ ጎን ቆማ የሰላም ድልድይ በመሆን ታግላለች። በቅርቡ በደቡብ ሱዳን ይህንኑ እያደረገች የቆየች ሲሆን ከዚህ ቀደም በሀገራችን በኢትዮጵያና ጎረቤት ኤርትራ መካከል ግጭት በተነሳበት ጊዜም የሁለቱ አገራት የጳጳሳት ጉባኤዎች በየጊዜው በመገናኘት የሕዝቡን ሁኔታ በማንሳት ሲወያዩ በጋራ የሰላም ጸሎት ሲያደርጉ ቆይተዋል። አሁንም የሰላም ድልድይ ሆና ለመቀጠል የካቶሊክ ቤተ ክርስቲያን የምታደርገውን ጥረት ሁሉም በጎ ፈቃድ ያላቸው ወገኖች ሁሉ እንዲተባበሩ ጥሪዋን ታቀርባለች። ምዕመናንም እንደተለመደ ሁሉ በጸሎት መትጋታቸውን እንዲቀጥሉ አደራ ትላለች። በመጨረሻም የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት አባል ሀገራት ጳጳሳት፣ ካህናት፣ ደናግላንና ምዕመናን ሁሉ የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት ጉባኤ እንድናስተናግድና በታሪክ የሚያውቋትንና የሚወዷትን ኢትዮጵያን እንዲጎበኙ ዕድል እንደፈጠረላቸው ለዓመታት ሲመኙት የቆዩት አሁን በእግዚአብሔር ፍቃድ ጊዜው ደርሶ እነርሱን ለመቀበል ተዘጋጅተናል። እንግዶቻችን የሁላችንም የኢትዮጵያውያን እንግዶች ስለሆኑ የሀገራችንን መልካም መንፈሳዊነት ባህልና እሴት ከነርሱ ጋር ተካፍለን መልካምና ለሕይወት ጠቃሚ የሆነ ትዝታ ይዘው ወደ አገራቸው በሰላም እንዲመለሱ በመናደርገው መስተንግዶ የሁሉም ትብብር እንደማይለየን እናምናለን። ላለፉት 4 ዓመታት ለተደረገው ዝግጅት መላው የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት፣ ካህናት፣ ደናግላን፣ ምእመናን፣ በጎ ፈቃድ ያላቸው ግለሰቦችና ድርጅቶች እንዲሁም የኢትዮጵያ መንግስት ድጋፍና ጥረት ሁሉ በእግዚአብሔር ስም እናመሰግናለን። ይህንን የሰላም ጥሪ የያዘ የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት መልእክት ለሕዝቡ እንዲደርስ ስለምታደርጉ የሚዲያ ባለሙያዎችና ተቋማትን እጅግ እናመሰግናለን። እግዚአብሔር አገልግሎታችሁን ሁሉ ይባርክ። ሁላችንም በትብብር ለመስራት ይረዳን ዘንድም የጉባኤው ውሳኔዎችንና የምስራቅ አፍሪካ የጳጳሳት መልእክትንም ለመላው የምስራቅ አፍሪካና የአገራችን ሕዝብ እናሳውቃለን። ጉባኤው በመንፈስ ቅዱስ ተመርቶ በአህጉራችን በተለይም በቀጠናችን ማንኛውም አይነት ልዩነቶችና ጥላቻ እንድናስወግድ እንዲሁም በሁከትና ጠብ ምክንያት የተፈጠሩ ቁስሎች እንዲፈወሱ፣ ይቅር ባይነት እንዲስፋፋ፣ የተለያዩ ነገዶችና የዘር ልዩነቶች የእግዚአብሔር ጸጋ መሆናቸውን እንድንረዳ እንዲያደርገንና በእግዚአብሔር የተመሠረተ ሕያው ብዝሃነት፣ ሰብአዊ ክብር፣ ሰላማዊ አንድነት በምሥራቅ አፍሪካ እንዲነግስ የእግዚአብሔር መልካም ፍቃድ ይሁን። እያንዳንዳችንም ለዚህ ዓላማ መሳካት ግዴታችንን እንወጣ፣ በጸሎትም እንትጋ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት፣ አዲስ አበባ፣ ኢትዮጵያ።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።